ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
እነስተልኝ እንደምን አመሻችሁ ቆንጆቻችን። ዛሬ ማክሰኞ መስከረም 24 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ መስከረም 24 ቀን 1036 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
በቅድሚያ
ዱባና ቀን አበቃቀሉ ለየቀል በሚል ርዕስ የቀረበ ጽሑፍ እናሰማለን።
በማስከተልም በ1992 ዓመተ ምህረት ከ20 ዓመታት በፊት የድርጅትንና የመደራጀትን አስፈላጊነት በሚመለከት በፍኖተ ዲሞክራሲ አስተላልፈነው የነበረውን አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በአቤ ደንጎሮ ወረዳ የከተማ ናራዎችና በስር የሚገኙ ንጹሃን የደረሱልን ጥሪ ያሰሙ መሆናቸው ተሰማ። በሆሮ ጉድሩ ወለጋ ዞን የኦነግ አሽባሪ ቡድን የመጨረሻ እርምጃ ያለውን በተቀናጀ መልኩ ወረራ ከያዛቸው በተጨማሪ በቀጣይ የአቤ ደንጎሮ ወረዳን ለመቆጣጠር በቅርብ እርቀት ላይ ይገኛል። አገዛዙ ሙሉ ፍቃድ ያገኘው ኦነግ በዚህ ሳምንት በዞኑ በርካታ አካባቢዎችን ተቆጣጥሮ ቀሪዎቹን ሰራዊቱን አስጠግቶ ለመውረር ተዘጋጅቷል። በዚህም በአቤ ደንጎሮ ወረዳ የዞኑ ከተማ የሆነችውና የሻምቦ ከተማን ለመውረር እንዲሁም በወረዳው እና በዞኑ ከተማዎች ተጠልለው የሚገኙ ተፈናቃይ እና ኗሪዎችን ለመጨፍጨፍ ዝግጅቱን ጨርሶ ኗሪዎችን የደረሱልን ጥሪ ተማጽነዋል። በትላንትናው ዕለት ከአቤ ደንጎሮ ወረዳ ወደ ሃርማዋ ገነት ወደ ቱሉ ከተማ 3 ካድሮች የመጡ ቢሆንም የመጡበት ዓላማ ግን ከህዝቡን ግራ ያጋባ ፍጹም ጥያቄዎችን ለመመለስ ዝግጁ ያሉንና በሾች የሚቆጠሩ ንጹሃን የደረሱልን ጥሪ ያሰሙ በዝምታ አልፈው በዳልቾ በኩል ለምን ያሰሳ ተግባር በኦሮሞ ተወላጆች አካባቢ ሄዳችሁ በማለት የሌለ ታሪክ ሲደሰኩር መዋላችሁ ተገልጿል። ቆኖም ግን በበራው አካባቢ ከሚገኙት አመራሮች ጋር በነበራቸው ድንገተኛ ስብሰባ ለተነሳላቸው ህዝባዊ ጥያቄ ነገሩን እንደማያውቁትና እኛም እንደናንተው ጠያቂ ነን በማለት አለባብሰው በወረደው ስለሚገኙት እስረኞች ተሸፋፍኖ አልፈዋል። ስለሆነም በሰሞኑ የኦነግ ኃይል በዞኑ የጃርዴጋ ወረዳን ያሙሮ ወረዳን ከተቆጣጠረ በኋላ ከተቆጣጠራቸው አካባቢዎች ኃይል አሰባስቦ አቤ ደንጎሮ ወረዳን ለመውረር ዝግጅት ላይ ስለሆነ እነሆ ኗሪዎች ድረሱልን ሲሉ ተማጽነዋል። ከወለጋው ቶሌ ቀበሌ ጭፍጨፋ ሸሽተው በሃርቡ መጠለያ ጣቢያ ተጠልለው የሚገኙ ተፈናቃዮችን ግንባር እንዲዘምቱ አገዛዙ ግዳጅ ጣለባቸው። ተፈናቃዮች እንደገለጹት ያካባዩ አገዛዝ አካላት ከ18 ዓመት እስከ 35 ዓመት ያለ ማንኛውም ሰው ያለ ፍላጎት በግዳጅ መከላከያን እንዲቀላቀል ትዕዛዝ አስተላልፈዋል። ካልሆነ ግን ምንም አይነት እርዳታ እንደማይሰጣቸው እንደተናገራቸውም ተፈናቃዮች ተቁመዋል። ተፈናቃዮች እርዳታውን ስንቀበል ስምና አድሚ አይተው ለግዳጅ ይወስዱናል በሚል ስጋት ውስጥ መግባታቸውና እርዳታ ባለመውሰዳቸው ያሳደረባቸው ተጽዕኖ ከባድ እንደሆነ ገልጸዋል። ከጭፍጨፋ የተረፉት ተፈናቃዮቹ አይደለም ግንባር ለመዝመት መከላከያን ለመቀላቀል እነሱ ራሳቸው ገና ሀዘኑ ያልወጣላቸው በሞራልም በስነ ልቦናም የደከሙ ወገኖች ናቸው። የጤናና ሌሎች መሰረታዊ ችግሮችም አሉባቸው። ስነ ልቦና ድጋፍም አልተደረገላቸውም። ስለሆነም አገዛዙ የተፈናቃዮችን ድርብርብ ችግሮች መቀነስ ሲገባ መከላከያ ካልተቀላቀላችሁ እርዳታ አታገኙም የሚለውን ድጋሚ ጭፍጨፋ እያጫቸው እንደሆነ በምሬት ገልጸዋል። በአላስፈላጊ አካላት ውክልና አገሪቱ 45 ዓመት ሙሉ በጭቆና ውስጥ ትገኛለች ተባለ። የምክር ቤት ተወካዩ 60% ማንበብና መጻፍ የማይችሉ እናት እና አባት ያደረገ መሪ ነኝ ባይ እንዴት በስልጣንና በተግባር አንድ ሊሆን ይችላል ብለዋል። ታላቋ ኢትዮጵያ አላስፈላጊ ሰዎች ተወክለው 45 ዓመት መጨቆን ሳይንስ የቀነጨረ ፖለቲካ መሰባሰቢያ ማዕከል ሆኗል። ኢትዮጵያ ውስጥ በአሁኑ ሰዓት በአገራዊነት ሳቢ በላይ ወንጀል የለም። የህዝባችን ሁሉም ችግሮች በህግና በመዋቅር የሚፈቱ ሆነው ሳለ የንጹሁ ህዝብ መደበኛ ችግሮች ግን እስካሁን ታይተው አያውቁም። የዚህ አይነት መለኪያው ደግሞ በአገሪቱ ውክልና የተሰጠው መዋቅር የአቅመቢስና የተስፈኛ ስብስብ በመሆኑ ነው። ስለሆነም አንድነቱን ካድሬ ብቻ ሳይሆን ምንደኛው ጸሐፊ የሚፈልገው አለመሆኑን ተሞክሯቸውን ማየት በቂ ነው። የኢትዮጵያ ህዝብ የዘመናት ችግሮች መውጫ መንገድ አንድ ሆኖ የሚለው ለይቃን ሳይሆን ስላንድነቱ እንዲያ ነፍሱን እየሰጠ ያለው ህዝባዊ ኃይልን ማጠናከርም ትልቅ ድርሻ የሚሰጠው መሰረታዊ ጉዳይ መሆኑን ተነስተዋል። ህዝባችንን እየበላ ያለው ያገዛዙ ኃይል የዘላለም ጥላቶቻችን አንዱ አካል እንደሆነም ሊታወቅ ይገባል። በዘረኝነት የታወረ አገዛዝ ሀገር አንሳ በህርተኝነት ገዝፋ ትታያለች። በኮሌል ውስጥ ኢትዮጵያ ያለችው ምላሱ ላይ ነው፣ ልቡ ግን በጠባብ ብሔርተኝነት እየተሞላ ነው ተብሏል። ነፍሰ በላው ሽመልስ አብዲሳ ብልጽግና ፓርቲን የመሰረት ነው ሆን ብለን ለእኛ እንዲመቸን ነው ብሎ በኦሮሞኛ ቋንቋ በድብቅ ተናግሮት የነበረውን ንግግር አሁን በተግባር እያሳየን መሆኑን በተደጋጋሚ እየተመለከትን ነው። አረንጓዴ ቢጫ ቀይ ሰንደቅ ዓላማ ሀገር የሚወክልበት የኢትዮጵያውያን ሁሉ መገለጫ አርማ ነው። ይህ የሚሊዮኖች የደም ዋጋ የተከፈለበትና የጀግኖች ወገኖቻችን አጥንት የተከሰከሰበት ሰንደቅ ዓላማ ከጥንት አባቶቻችን ሲወርድ የመጣ የዘመናት አንድነታችን ምልክት ነው። ነገር ግን ይህ ሀገር የሚወክል ሰንደቅ ዓላማ በብሔራዊ በዓላትና በመንፈሳዊ በዓላት ላይ ህዝብ ይዞ ሲወጣ አገዛዙና ግብረ አበሮቹ አይናቸው ደም እየለበሰ ሲነጥቁና ሲጥሉ ይህ ሰንደቅ ዓላማ ተይዞና ተለብሶ በዓላት እንዳይከበር እስከ መከልከል ሲደርሱ በቀጥረኛ ኃይሎች ጥብቅ መመሪያ ሲያሰጡም በተደጋጋሚ ተመልክተናል። ብዙ ወገኖቻችንን በዚህ ሰንደቅ ዓላማ ምክንያት አንገላተዋል፣ አስተረዋል፣ በጥይት ገድለዋል። ዛሬ ግን ይህንን የማይታወቅ ነገር በአደባባይ ሰቅለው በግድ ተቀበሉ ማለታቸው ጨለምተኝነት ምን ያህል ልባቸውን እንዳራደው መገመት ቀላል ነው። ሀገር በብሔርተኝነት አትዋጥምና እየጠበቁ በየቦታው እየሰቀሉ ትውልዱን ለማለማመድ የሚሄዱበት የሴራ ጉዞ ከወዲሁ በቃ ሊባል ይገባል። ለ27 ዓመታት የገዙት የሰራ ፖለቲከኞች ህዝብን በክልል ከፋፍለው ለእያንዳንዱ ክልል የራሱ ቁራጭ ባንዲራ ሲሰጡት ዋነኛ ዓላማቸው ትልቁን የኢትዮጵያዊ አንድነት ከትውልዱ ልብ ፍቀው አምሮ ስለ ክልሉ ብቻ እንዲያስብ፣ ክልሉን እንደ ሀገር እንዲመለከት፣ ለሌላው ክልል ወገኑ የማይጨነቅ ጠባብ ብሔርተኛ ለማድረግ አቅደው አስበው የዘሩት ሴራ ነው። ዛሬ ይህ አብቦ አፍርቶ ወደ ተግባር ተቀይሮ ህዝብን እያስጨነቀ ይገኛል። በርካሽ ፖለቲከኞች አምሮ የተመረዘው ትውልዱ ከክልሌ ውጣ እያለ ዛሬ ድረስ የገዛው ገኑን አጋድሞ ያርዳል። ፖለቲከኞችም የፈለጉትን ይህንን ስለሆነ በየክልሉ ያሻቸውን ሲያደርጉ ሌላው ዝም ብሎ የሚመለከተው ከክልል አይደለም ያንተ ባንዲራ አልተነካም ስለዚህ ምን አገባህ እየተባለ ስለደነዘዘ ክልልነትና የክልል ባንዲራ ተለምደው አገር ተቆራርጣ እንደ ቅርጫ ስጋ ተከፋፍላ የጅቦች ዋሻ ሆናለች። በዚህ የከፋፍለ ግዛ መርህ ህዝባችን እስካሁን ድረስ ደንዝዞ ተገንዞ ነው ያለው። ሁሉም ሊያስተውለው የሚገባው አረንጓዴ ቢጫ ቀይ ሰንደቅ ዓላማ ብዙ ሚስጥራትና ጥልቅ ትርጉም ያለው የኢትዮጵያውያን ሁሉ መገለጫ አርማ ነው እንጂ የተወሰነ አካል መወከያ ብቻ አይደለም። ይህ የነጻነት የክብር አርማ ለአፍሪካውያን ሁሉ ኩራት ስለሆነ አብዛኛው የአፍሪካ ሀገራት ይህንን ህብር ቀለም ያካተተ ሰንደቅ ዓላማ ብሔራዊ አርማቸው ያደረጉት። በተለይም እድሜያቸው በ20ዎቹና በ30ዎቹ መጀመሪያ ላይ የሚገኙ ወጣቶች የኢህአዴግ እርካሽ ፖለቲከኞች የጫኑባቸውን አስተሳሰብ ይዘው ስላደጉ የኢትዮጵያ ሰንደቅ ዓላማ የሚመስላቸው ከኢህአዴግ በኋላ የተዘጋጀው ነው። ለዚህ ነው የፖለቲከኞችን ቋንቋ አንድ እንደ ገደል ማሚቶ እያስተጋቡ ሲያንጎደጉዱ የሚኖሩት። አስተዋይ ወጣቶች ግን የኢትዮጵያ ታሪክ ወደ ኋላ ሄደው በማንበብ በመጠበቅ በመማር የማንም ርካሽ ፖለቲከኛ መጠቀሚያ ላለመሆን ራሳቸውን ጠብቀው ለሌላው እየተረፉ ነው። የሀገሩ የኢትዮጵያን ታሪክ ማንበብ መጠየቅ ዳገት የሆነበት ትውልድ ግን ዛሬም ፖለቲከኞች በፈለጋቸው መንገድ በመንጋ እየነዱት ነው። ጊዜ የሰጠው ቅል ድንጋይ ቢሰብርም የጊዜ ጉዳይ ነው እንጂ ቅሉ በተራው ተሰባብሮ ወደ አፈርነት መቀየሩ አይቀርም። ኢትዮጵያዊነት በተራ ጠባብ ብሔርተኝነት ተሸፍኖ አያውቅም። ኢትዮጵያና ሰንደቋን አሳንሰው ለብሔሩ ብጣሽ የባንዲራ ጨርቅ አድልተው ያናከሱን የኖሩት ሴረኛ ፖለቲከኞች እንኳን ላይመለሱ መቀመቅ ወርደዋል። ኢትዮጵያ ግን ከተከበረው ሰንደቃ ዓላማዋ ጋር ዛሬም በክብር አለች። ኮሎኔሉና አጫፋሪ ደጋፊዎችም ነገ በተራቸው አንገታቸውን ደፍተው እንዳልነበሩ ይሆናሉ። ኢትዮጵያና ሰላማዊ ምስጢር ያለው ሰንደቃ ዓላማዋ ግን ለዘላለም በክብር ከፍታ ደምቆ ይቀጥላል። የኢትዮጵያ ሕዝብ ያገዛቱንና ግብራበሮቹን ታግሎ በመጣል የሀገሩን ሰንደቅ ዓላማ ከፍ በማድረግ ዛሬም ነገም ሊታገልና ሊነሳ እንደሚገባውም ሊታወቅ። ለዕለቱ የነበረን ዜና የሚመስል ነበረ። ከቀሪ የፍኖተ ዴሞክራሲ ዝግጅቶቻችን ጋር አብራችሁን ቆዩ።
በፖለቲካ ዓለም ውስጥ መታገልም ሆነ መውደቅ ያለብህ ታላቅና ውድ ለሆነችውና ታገርህና ለዋላዊ ለሆነው የሰው ልጅ ክብር መሆን አለበት። በርግጥ መነሻና መዳረሻው ይሄ መሆን ሲገባው ከጫፍ ጀምረው ማህሉን ዳር ለማድረግ ለሚታገሉ ጎሰኞች የሚከብድ ተልእኮ ነው። ምክንያቱም ለዚህ ቅዱስ ዓላማ ያልታደሉት የጎሳ ፖለቲከኞች መነሻቸው ጎደሎ በመሆኑ መድረሻቸውም ማፍረስና አገረናው ደመው በሄዱበት ደመከልብ ሆነው መቅረት ብቻ መሆኑን እናውቃለን። ወያኔዎችን አይቶ ማየት ነው። ወሰኞች ጭራ ቀረሽ ከሆነ የበታችነት ስሜት ስለሚነሱ ትግላቸውም አገራው ዳሚና ጭራ ቀረሽ ፍጅት ሆኖ ይቀራል ማለት ነው። ስምሪታቸውም ማፍራሽ ነውና ወዶሎ ከሆነ የመንደር ጨዋታ ውጪ ፍትህ፣ ሰላም፣ ፍቅርና አብሮነት የሚባል የውልሃብት አያውቁም። ከሁሉም በላይ ጎሰኞች የሰው ጥላቻ እንጂ ፍቅር ስለማይገባቸው ከራሳቸው ጎሳ ውጪ ያለውን ሰው ሁሉ የጎሪጥ የሚያዩ ቂመኞች ናቸው። አሁንም ወያኔዎችን አይቶ ማለት ነው ወነጎችንም እንዲሁ ድሮም ቢሆን ገና ከ30 አመታት ከዚያም በፊት ወያኔዎችና መሰሎቻቸው ጥላቻና ቁርሾን ሰንቀው የሰው ልጅ አስከሬን ለአሞራና ለምስጥ እየተቀለቡ ህዝቡን ወደማያባራ ጦርነት ይዘውት ሲገቡ ተው አቁሙ ይሄ ነገር ያዋጣም መጨረሻ ራሳችሁን ያጠፋችኋል ተብሎ ተነግሯቸው ነበር። መከራው ካልሰማ መከራ ይምከረው እንዲሉ ይኸው ዛሬ መከራቸውን ተሸክመው መቀሌ ላይ እየቆዘሙ ይገኛሉ። ዛሬም እንደገና የኢትዮጵያ ህዝብ በቃችሁ ካልሆነ ከእንደዚህ አይነት አረመኔ ድርጊትና የቀንጀብ ስምሪታችሁ ለመክታት ቆርጠን ተነስተናል ሊላቸው ይገባል። ግዜው ከፍቷልና መሽቶባችኋልና ብሎ ሊነሳባቸው ይችል ዘንድ ግዜው የግድ ይላል እንላለን። በእንደዚህ አይነት ቀውጢና ወሳኝ ወቅት ባጭር የታጠቀና ወኔውን የሰነቀ አግራዊ ኃይል መወለዱ አይቀሬ መሆኑንም ማወቅ የግድ ነው። በቁርጥ ቀን ቁርጥ ያለ አቋም ይዞ የሚነሳው ያንድነት ኃይል አካሄዱና ስምሪቱ እንደ ጠባቦች ሳይሆን ታላቅና ውድ ለሆነችው አገሩና ክብር ለሆነው የሰው ልጅ ሉዓላዊነት ነው። ለሀገሩ ነጻነትና ህዝባዊ እኩልነት የሚዋደቀው አርበኛ የሚታገለው ለፍትህ ለዲሞክራሲና ለአንድነት ነው ማለት ነው። ባጭሩ የኢትዮጵያ ህዝብ የታገለው እየታገለ ያለውና መታገል ያለበት ለተሸራረፈና ጎዶሎ ለሆነ ነጻነትና ሀገር አይደለም ማለት ነው። ጥንትም ሆነ ትናንት አባቶቻችንና እናቶቻችን የተሰውላትን አገርና ባንዲራ ዛሬ ላይ ለጎሰኞች እና ጽንፈኞች መናሃሪያ እንድትሆን ፍጹም መፍቀድ የለብንም ብለን መታገል የግድ ነው። እኛ የምናውቀው አንድ ኢትዮጵያ አንድ ባንዲራና አንድ ህዝብ እንጂ በጥስጣሽ ክልሎችና የጎሳ ጎጆዎችን አይደለም። ብሔር በረሰቦችና ህዝቦች የሚለው እንቶፋንታ ሁሉ የጠባብ ብሔረተኞች የእጅ ስራ መሆኑንም እናውቃለን። ግማሽ ነጻ ግማሽ ባራ የሚባል ነገር አገር አልነበረምም አልተረከብንም። ስለሆነም አሁንም የምንታገለው ሙሉ ለሆነ ነጻነትና ሙሉ ለሆነች ኢትዮጵያ ነው መሆን ያለበት ማለት ነው። ስለሆነም ሙሉ ለሆነ ነጻነትና ላልተሸራረፈች ኢትዮጵያ መታገላችን ቀጥሏል ማለት ነው። ታሪክ ነውና ሀቅ ነውና መነገር ያለበት ሁኔታ ነውና ለዚህ ቅዱስ ዓላማ የተዋጋነውና የተዋጋ የቀጠለውን አንጋፋ ድርጅት ይሃፓ ዋቢ መስክር አድርጎ መቅራት ይቻላል። ወያኔ ሀብሎ የጎሳ ፖለቲካ ስትጀምር ሻቢያ ሀብሎ የመገንጠል ፖለቲካ ይዛ ስትንገታገት ሁሉንም አጋልጦ ገመናቸውንም ሁሉ ፍንትው አርጎ አውጥቶና በስማቸው ጠርቶ በኢትዮጵያ ፖለቲካ መዳር ውስጥ እርቃነ ስጋቸውን እንዲቆሙ ያደረገ ድርጅት ኢያፓ ብቻ ነው። ኢያፓ የነገር ጫፍ ይዘው እንደሚሮጡት የጎሳ ፖለቲከኞች ሳይሆን መሬት የረገጠ ሀቅን ያረጋገጠና ዘመን ተሻጋሪ የሆነ ብሔራዊ ፖለቲካ ነው። ማለትም ኢያፓ የሚታገለው ሙሉ ለሆነች ነጻ ኢትዮጵያና ክብር ለሆነው ህዝባዊ አንድነት፣ እኩልነት፣ ነጻነትና ሉዓላዊነት ነው። ለዛም ነው ያ ትውልድ በተለይ ደግሞ በኢያፓ ጥላ ስር የታገለው አርበኛ ትውልድ የዜጎችን እኩልነት መሰረት ያደረገ አንድነት በሚል መሪ ቃል እየታገለ የቀጠለው። ይህንን ራዕይውን እስከሚሆን ድረስ ትግሉ መቀጠሉ ደግሞ አይቀሬ ነው። ነውናም የሀገራችን ተጨባጭ ሁኔታ ብቻ ሳይሆን በአገራችንም ዙሪያ ሆነ በዓለም አቀፍ ደረጃ ያለውን የኃይል አሰላለፍና በቀጥታም ሆነ በተዘዋዋሪ በአገራችን የነበረውን ያለውንና ሊኖር የሚችለውን ተጽዕኖ በሚገባ መረዳት የግድ ይላል ማለት ነው። ለምሳሌ ታሪክ እንደሚያስታውሰን ሁለተኛ የዓለም ጦርነት የተካሄደው በሁለት ተፎካካሪ ኃይላት መካከል ነበር። በአሜሪካና በሶቪየት ህብረት ይመራ በነበረው ጥምራ ኃይል ባንድ በኩል ሲሆን በሌላው ጎራ በኩል ደግሞ በሶስቱ ማለትም በጀርመን፣ በጃፓን፣ በጣሊያን ጥምራ ኃይል በኩል ነበር። በታሪክ አጋጣሚ ኢትዮጵያም በሶቪየት ህብረትና በአሜሪካ ከመመረው ጥምር ኃይል ጎን መሰለፏና ይህ ኃይልም አቸናፊ ሆኖ መውጣቱ ኤርትራ ወደ እናት ሀገሯ እንድትቀላቀል ትልቅ አስተዋጽኦ ማድረጉን ማንም አይችልም። ዳውሮፓውያኑ ዘመን አቆጣጥር መስከረም 2 ቀን 1945 ዓመተ ምህረት ሁለተኛው ያለም ጦርነት በሁለቱ ማለትም በአሜሪካና በሶቪየት ህብረት ድል አድራጊነት በአክሲሱ ኃይለ ተሸናፊነት መጠናቀቁን ተከትሎ ዓለም ለሁለት መከፈሏ ሀቅ ነው። መንግስቴም ታሪክ የሚጻፈው ባሸናፊው ብዕር ነውና አሁንም ዓለም አቸናፊ ሆኖ በወጡት ሁለት ታያላን መንግስታት ማለትም በአሜሪካና በሶቪየት ህብረት መዳፍ ውስጥ ገባች። ይህንንም ተከትሎ ሁለቱ ሀያላን መንግስታት አሁንም እንደገና የየራሳቸውን ፖለቲካዊ ንፍቅ ክበብ ለማስፋፋት ዓለምን ወደ ሌላ የጦርነት አዙሪት ውስጥ ይዘዋት ገቡ። ዓለማችን ቀዝቃዛው የዓለም ጦርነት ተብሎ ወደሚታወቀው የጃዙር ጦርነት ውስጥ ተዘፈቀች ማለት ነው። አሁንም በአሜሪካና በሶቪየት ህብረት መካከል ድፍን 45 ዓመት የፈጀው ቀዝቃዛ የዓለም ጦርነት በአሜሪካ ድል አድራጊነት ተፈጸመ። ይህንን ተከትሎ ትናንት ወደ እናት ሀገሯ የተቀላቀለችው ኤርትራ በአሜሪካ ቀጭን ትዕዛዝ መገንጠሏ ያጋጣሚ ጉዳይ አይደለም። ሆነም ቀዝቃዛ የዓለም ጦርነት በመራሹ አሜሪካችን አሸናፊነት ሲጠናቀቅ ተሸናፊዎቹ ሶቪየት ህብረትና ከሶቪየት ህብረት ጋር አብረው የነበሩ ሁሉ ጀርመንን ሳይጨምር ማለት ነው እንዲፈርሱ ተደረገ። ለዚህም ነው አሁንም በታሪክ አጋጣሚ አገራችን ከተሸናፊው ሶቪየት ህብረት ጋር ስለነበረች የበቀላው ሰለባይ ሆነችው ማለት ነው። ሶቪየት ህብረት ዩጎስላቪያ ኢትዮጵያን ጨምሮ የመከፋፈል አደጋ የመጣው በዚሁ ምክንያት ነው ማለት ይቻላል። አዎ ቋሚ ብሔራዊ ፍላጎት እንጂ ቋሚ ጠላት የለንም የሚለው የአሜሪካኖች የውጭ ጉዳይ ፖሊሲ ዓለምን በራሳቸው መዳፉ ታስቀምጠው ለማሽከርከርና ለመቆጣጠር የተበየነ ፖሊሲ ነው። ታዲያ ዛሬ ለዚህ ብይን የሚያገለግሉ ቁጥረኞች በአገራችን እንዳሽነ ይፈሉ ጎዶሎ ምሁራንን ስናይ በጣም እናስናለን። በፖለቲካ ዓለም ቋሚ ፍላጎት እንጂ ቋሚ ጠላት የለም በሚል ፈልጥና የሰለጠነ ፖለቲካ በሚል አባዜ ውስጥ ሚስጥሩን ሳይረዱ እንዲሁ በግርድፉ እንደ በቀቀን የተባለውን የሚደግሙ ጎዶሎ ምሁራን ስናይ ልባችን ይደማል። በዚህም ስለይት የአሜሪካንን ተጽኖ የሚቀበሉ ብቻ ሳይሆኑ እንፈልጋለን የአሜሪካንን ጣልቃ ገብነት ተገቢና ገንቢ ነው ብለው የሚከራከሩ ጉዶች እንዳሸንፈልተው ስናይ በጣም እናፍራለን። እንደሚታወቀው ዓለም በመጣኔ ሀብት በመጓጓዣ በኢንፎርሜሽን እና በቴክኖሎጂ ወደ አንድ ትንሽ መንደር እየተቀየረች ነው። ይህ ማለት ግን በግሎባላይዜሽን ስማችን ይጥፋ ባህላችን ይቀር አገራዊና ባህላዊ ነጻነታችን ይገፈፍና ማንነታችን እንጣ ማለት ዓለም ሆኑ መታወቅ አለበት። በአጭሩ የሚካሄደው ብሔራዊ ትግል እንደነኚህ አይነት ተቃርኖዎችን የተምታቱ አቋሞችን ይዘው የሚንቀሳቀሱ ግለሰቦችን ድርጅቶችንና ስብስቦችን ሁሉ ግንዛቤ ውስጥ ያስገባ የትግል ስልትና ስትራቴጂ ነጥፎ መታገልን ይጠይቃል ማለት ነው። የቅርብና የሩቅ ኃይልን ሀያላን መንግስታትና የኃይል አስተላለፋቸውን የጎረቤት ሀገሮችንና ሀገራችንን የምትገኝበትን ቀጠና በአጠቃላይ ማጤንና መታገልን ይጠይቃል ማለት ነው። በዚህና በዚህ ሁሉ ሁለገብ ተበክሮ ዕውቀትና ጥበብ ያካበተው ያፓ አሁንም አለን ብሎ የትግል ችቦን ሊለኩሰው ይገባል። በመጨረሻም ዛሬ ላይ ቆመን ስናይ ሀገራችንን ለማፍረስ ቋፍ ላይ መሆኗን ነው። ለመፍረስ ቋፍ ላይ ያለችው እናት ሀገራችንን ለማዳን ደግሞ መጀመሪያ የጓሮ ፖለቲከኞችን ማክሸፍ የግድ ነው። ለዚህም ያንድነት ኃይሉ በነቂስ ወጥቶ ኃይሉን አጠናክሮና ስምሪቱን አሳምሮ በጎሰኞች ላይ መዝመትን ይጠይቃል። ዋና ዋና በሆኑ ህዝባዊና ብሔራዊ ጉዳዮች ላይ ማተኮርንና ጥቃቅን ልዩነቶችን ወደ ጎን ትቶ አገር ማደን በሚለው መሪ ቃል መሰባሰብና መታገልን ይጠይቃል ማለት ነው። አገራችን ውስጥ ያለውን ውስብስብ ችግር አንድ ሰው ወይንም አንድ ድርጅት ወይንም አንድ ጎሳ በብቸኝነት ሊፈታው ስለማይችል ሁሉም ዜጋ በተለይም ሰፊው ህዝብና ያንድነቱ ኃይል የሚሳተፍበት የፖለቲካ መድረክና የትግል ሂደት መኖሩ የግድ ነው። ሁሉም የህብረተሰብ ክፍል የሚሳተፍበት የሽግግር ሂደትና ብሔራዊ መግባባትን ፈጥሮ ለቋሚ አዲስና ብሔራዊ ዲሞክራሲያዊ መንግስት በር ከፍቶ የሚያበቃ የሽግግር ሂደት ማለት ነው። ያንኔና ያንኔ ብቻ ነው ለጎሳ ፖለቲከኞች ማሃሉ ዳር ሜዳው ጫካና ከተማው ዱር የሚሆንባቸው። አንዴ የሽግግር መንግስት ያስፈልግም ሌላ ጊዜ ምርጫ፣ አሁን ደግሞ ሲጨንቃቸው አዲሱ ሹም ያሸጋግረን ለሚሉ የሐሳብ ደሃዎችና ጎደሎ ምሁራንንም ያለን መልስ መሆን ያለበት ሚናችሁን ለዩ ነው። ዛሬ የሽግግር መንግስት የሚጠይቁ ሰዎች ለስልጣን ሽሚያ የሚቋምጡ ናቸው ለሚሉት ጎደሎ ምሁራንም ያለንን መልስ የሽግግር መንግስት የሚለው ጽንሰ ሐሳብ አልገባችሁም ነው። ነገሮችን ለማምታታት ሲሉ ጎዶሎ ኩባያ ሙሉ ኩባያ በሚል ፈልጭ ስራፈት ምሁራን ያለን መልስ ጸጉረ ስንጥቅ ቤት አይሰራም ነው። በምርጫ ስም ህዝብን እያዘናጉና ትኩረቱን ወደ አልሆነ አቅጣጫ እየዘወሩት ያሉትን አደርባይ ፖለቲከኞች አስመልክቶ ደግሞ ሳንታክት የታሪክ ቀበኞች መሆናቸውን የደላጥ በአርበኞችና ወረተኛ የፖለቲካ ነጋዴዎች መሆናቸውን በሚገባ እናጋልጣቸዋለን። የቆሙትም ለራሳቸው ወንበርና ደሞዝ እንጂ ለሀገር ነጻነትና ለህዝብ እኩልነት እንዳልሆነ በግላጭ እናጋልጣቸዋለን። ለማጠቃለል የሽግግር መንግስት ስልጣን ለመያዝ ሳይሆን ቋሚ መንግስትና ዲሞክራሲያዊ ተቋማትን ሁሉ አቋቁሞ ለቋሚ መንግስታት ቦታውን ለቆ የሚያበቃ ሂደት መሆኑን መገንዘብና ማስገንዘብ የግድ ነውና መቀስቀሱን እንቀጥልበታለን ማለት ነው። ሁሉም የህብረተሰብ ክፍል የሚወከልበት ማለትም በሀገሪቱ ውስጥ ያሉ የሲቪል የሙያና የፖለቲካ ድርጅቶች፣ ታዋቂ ግለሰቦችና የህግ ባለሙያዎችን ያጠቃለለና ሰፋ ያለ የሽግግር ሂደት ያስፈልጋል ሲባል ለአምባገነኖች የማይመች ህዝባዊና ሀገራዊ መንግስት ይቋቋም ማለት ነው።
በሌላው ተሻለ መኖር አልሻ እስራኤል ከስራ አልቆፍር እሸተም አንተላክ መንገን ነው እንዳሻሽ መጂነ ትርፍ ፈለቆ ፈርቆኝ ማኖረ ለላሜ ዋጋለው የምከራከረ የልፋ ከሮጋ በትክ ዳገኝ የሰው አልፈልግ የማይረብብኝ አንድም ሳንቲም ቢሆን እቆጣጠራለሁ ለማን ይደላውን ከተዋታለሁ መቼ ነርፍ ፈለኩ ፈርቆኝ ማኖረ ለላሜ ዋጋለው የምከራከረ
አድማጮቻችን በማስከተል የምናቀርበው ጽሑፍ በፍኖተ ዴሞክራሲ የተላለፈው ከ20 ዓመታት በፊት ነበር። ያልተሳካው ለምንድን ነው? ሳንሰማ ቀርተን ወይስ
ትግል ተውኔት አይደለም? ትግል ተዋንያን ተመድበውለት አንተ ታጋይ መስዋዕት ክፈል፣ ሲየል ተቀበል፣ ተሰደድ፣ እናንተ በዚህ በኩል ጠመንጃ ይዛችሁ ወደፊት ግፉ፣ እኛ ከሩቅ ሆነን ገንዘብ እየሰበሰብን ምዕራባውያኑን እየተለማመጥንና ከነሱ መመሪያ እየተቀበልን ነጻ እናወጣሃለን እናወጣችኋለን ወዘተ ተብሎ ከቶም መቼም የሚካሄድ አይደለም። ዕጣ ፈንታችን ሆኖ ይህን የመሳሰሉትን ቲያትሮች በየተራ ካገዛዙም ነጻ እናወጣችኋለን ከሚሉትም እየተጋዘን እንገኛለን። ትግሉ ጋመ ሲባል እየቀጠቀጠ የትግልን ሀሁ የማያውቁ መድረክ እያጣበቡ መስዋዕት የከፈሉ ጀግኖችን እያፍቸለቸሉ ባንዳና ከሃዲን ማወደሱ የዘመናችን ሀቅ እየሆነ ከመጣ ቆየት ብሏል። በዚህ ጉዳይ ወደፊት እንመለስበታለን። ለዛሬ ግን ኢህአፓ ከተመሰረተበት ጊዜ አንስቶ ህዝብን ለማንቃት፣ ለዴሞክራሲ፣ ለሀገር አንድነትና ለህዝብ እኩልነት ዓለምንም ማመንታት ሲታገል የነበረ ለመሆኑ ልሳኑን ዴሞክራሲያንና የሬዲዮ ጣቢያው የሚያስተላልፈውን መልእክት መመልከቱ ይበቃል። በዛሬ ምሽት ዝግጅታችን ከነሐሴ ወር 1992 ዓመተ ምህረት በፍኖተ ዴሞክራሲ ተላልፎ የነበረውን ሐተታ ሙሉውን እናቀርበዋለን። 14 ዓመት ረጅም ጊዜ ነው። ሁኔታዎች ባሉበት እንዲቆዩ ሆነው የመልእክቱን ጊዜያዊነት ያንጸባርቃሉ። ልቦና ይስጠል።
ድርጅትና የመደራጀት ችግር በዛሬቱ ኢትዮጵያችን ድርጅት ሲባል የአንድን ህብረተሰብ የጋራ ማህበራዊ ክንዋኔዎችን እውን ለማድረግ ሰዎች ሐሳቦቻቸውን ነድፈው ለግብ የሚበቁባቸውን መንገዶችና አውታሮች የሚመቻቹበትን ሁኔታ ይመለከታል። መደራጀት ደግሞ ይህን መፍጠርን የተፈጠረን ካለም ማጠናከርንና የተወጠኑ ግቦች እስኪረጋገጡ ድረስ ቀጣይነት መስጠትን ሊመለከት ይችላል። በኢትዮጵያ ድርጅትና መደራጀት ታሪካዊና ባህላዊ ይዘት ያላቸው የረጅም ጊዜ ክስተቶች ናቸው። ኢትዮጵያውያን ትልቁን የህብረተሰብ ቁንጮ አደረጃጀት ገላጭ የሆነውን መንግስት የቀረጹት ገና ጉዳዩ በአብዛኛው ለሰው ዘር እንግዳ በነበረበት ጥንታዊ ዘመን ነው። በተቋም መልክ ከዚህ ያነሱ ሃይማኖታዊ፣ አካባቢያዊ፣ መንፈሳዊና ዓለማዊ አደረጃጀቶች ለኢትዮጵያ ህብረተሰብ አዲስ አይደሉም። እነዚህ ተቋማት መንግስታዊውን አደረጃጀት በወረራና በጥቃት ሰላምና መረጋጋት ባስፈለገው ጊዜ የሚያግዙ ብቻ ሳይሆኑ ራሱ መንግስት የፍትሃዊነት ልክን በዘለለ የግፍ ግብሩን ባበራከተ ጥር ህብረተሰቡን ለብሶቱ ወክለው ወቅቱ በፈቀደው መንገድ ለለውጥ የሚታገሉ የሚመሩና የሚያራምዱ ነበሩ። ድርጅትና መደራጀት ለምን? በሀገራችን ካልተደራጀው ከ55 ሚሊዮን የሚበልጥ ኢትዮጵያ ህዝብ ይልቅ የተደራጁ የወያኔ ኢህአዴግ በ10 ሺህ የሚገመቱ ተጋዳዮች ምን ያህል አቅምና ችሎታ እንዳላቸው ሁላችንም ግልጽ ነው። ለምሳሌ በአንድ ቀበሌ የሚኖሩ ከ5 ሺህ የሚበልጡ ነዋሪዎችን የሚገዙትና የሚነዱት ከ10 የማይበልጡ ወያኔዎችና ሎሌዎቻቸው ናቸው። ይህም የሚያመለክተው በርካታ ግን የተበታተነ ህብረተሰብ በጥቂት የተደራጁ ሰዎች ፊት አቅመቢስ መሆኑን ነው። ስለሆነም የተበታተነ ህብረተሰብ ከተደራጁ ጥቂቶች አንጻር ፍላጎቱን ማስጠበቅ የማይችል ቢችል እንኳን ባለመደራጀቱ መልሶ የሚነጠቅና የሚጠቃ ነው። በግል የማይወጡት ጥቃት፣ ማህበራዊና ፍትሃዊ በደል፣ ሀገራዊና ኢሰብአዊ ግፍ፣ ወረራና ክህደት በአንድ ማህበረሰብ ህልውና ላይ ሲመጣበትና ሲደርስበት መደራጀት ግድ ይሆናል፣ ድርጅትም ያስፈልጋል። ዛሬ በሀገራችን ይህ ጉዳይ ሳናውቀውና እያወቅነው አስፈላጊነቱ ምን ያህል ጎልቷል? ራሳችንን እንጀምር። ከጠቅላላ ስሜቶቻችን ብንጀምር ስንቶቻችንን በወያኔ አድራጎት በየቀኑ የምንሸማቀቀው የምንጨነቀው? ነጻ ጋዜጦች ወይም የጀርመን የአሜሪካ ድምጽ እንዲሁም የራሱ የወያኔ የዜና አውታሮች ስንትና ስንት የሚያቆስሉ ድርጊቶችን ነው የሚያስደምጡን? ይፋ ባልሆኑ መንገዶች ስንት መርዶዎችን እንረዳለን? ብዙዎቻችን በዚህ የተነሳ የቁጭት አባባላችን ኢትዮጵያ ሰው አጣሽ ሆኖ የለምን? ዛሬ ኢትዮጵያ መሪ አጣች፣ ጀግና ደህየች እያልንም እናዝናለን። ባንዲችንን ስናይ ነፍሳችን ትሰቀላለች። ዘፈንና ዜማ አዳምጠን እንረበሻለን። ስፖርተኞቻችን ሲወዳደሩ በቁጭትና በጉጉትንም እንከታተላለን። ለምን? ስናጣቸው ወይኔ ኢትዮጵያ ይያልስ ማዘናችን ለምን ይሆን? ከላይ የተጠቀሰው ስር የሰደደ ተቆርቋሪነታችን እሴታችንና መንፈሳዊ ሀብታችን ነው። ለነገው ትንሣኤያችን እምነታችን ነው። ነገር ግን በአሁኑ ሰዓት ይህ የሚሆነው እስከምን ድረስ ነው ብሎ ራስን መጠየቅም ወቅታዊና ተገቢ ነው። ዛሬ በሀገራችንና በእኛ በኢትዮጵያውያን ላይ የሚደርሰው አበሳ፣ የሚፈጸመው ግፍና የምንቀበለው ውርደት በታሪካችን ተወዳዳሪ የለውም። ኢትዮጵያን በሀገር ደረጃ ለማጥፋት ወያኔ ኤርትራን በፊት ደግፎና ተባብሮ እንድትገነጠል ካደረገ በኋላ አሁን ደግሞ ህዝብ ለህዝብ እንዲቆራረጥ ዘላቂ ጥላቻና የጥላትነት ስሜት እንዲፈጠር እያደረገ ነው። የቀረውን የሀገራችንን ክፍል ደግሞ ለመተነጣጠቅ ያመቻቸ ህገ መንግስት አውጥቷል። የሀገሪቱ ጠንካራ ተቋማት እየጠፉ ነው። ታሪክ እየተወገዘና እየተበሰበሰ ነው። ጀግኖች ኢትዮጵያዊ አርበኞች እየተረገሙና እየተሰደቡ ነው። የታሪክ መዘክሮች ለአውሮፓና ገበያ ሸቀጥ ሆነው በወያኔ እየተሸጡ ነው። ጽላቶች እንደ ተራቃ የፈረንጅ መጫወቻ ሆነዋል። በመዘክሮችና በቤተ ሃይማኖቶች የተከማቹ ታሪካዊ ሀብቶች ሆን ተብለው በወያኔ ማፊያዎች እየተመዘበሩ ነው። አትራፊ የህዝብና የመንግስት ተቋማት የወያኔ ዘርፎ አደር መሪዎች ሰለባ ሆነዋል። አየር መንገድን ያስመጭና ላኪነት እንቅስቃሴ እንዲሁም በርካታ የመንግስት ድርጅቶችን በተለያዩ እርምጃዎቹ አስተናግዷቸዋል። ከበርካታ ቁልፍ የኢኮኖሚ ዘርፎች ውስጥ ምርታማ የሆኑትን ለባለስልጣኖች አከፋፍሏል። የተለያዩ ስያሜዎች የመንግስት ተቋም የነበሩትን የወያኔ የግል ንብረት አድርጓቸዋል። ስዬ፣ ስብሃት ነጋ፣ አባይ ፀሐዬ ወዘተ የሀገሪቱ ንብረቶች ባለይዞታ ሆነዋል። ፋብሪካዎች፣ የማመላለሻ ዘርፎች፣ የህንጻ ስራዎችና ሌሎች አትራፊ የንግድ እንቅስቃሴዎች በሙሉ ከአንዳንድ አካባቢዎች በሚወለዱ የወያኔ ባለሟሎች እጅ ገብተዋል። የመንግስት መስሪያ ቤቶች ከወያኔ ታማኞች በስተቀር ለሌሎች ተነፍገዋል። መቶ ሺዎች ስራ አጥተዋል። የሃይማኖት ተቋማት ለወያኔ ባደሩ መሪዎች በመውደቃቸው ለህዝቡና ለሀገሪቱ ይሰጡ የነበረ መንፈሳዊ ግልጋሎት የማይሰጡ የፖለቲካ ጉሮኖዎች ሆነዋል። ካህናትም ለፖለቲካ ታማኝነት የቆሙ ለዘረኛና ጎሰኛ ፍላጎት የተሰለፉ ተደርገዋል። አብዛኛዎቹ በግዳጅና በጫና ያለ ህጋዊና መንፈሳዊ ዋስትና ስራ እየለቀቀ በረሃብና በመፈናቀል እየደቀቀ እንዲኖር ማድረግ የወያኔ ግልጽ ፖሊሲ ሆኗል። ቢታመም የማይታከም፣ አቤት ቢል የማይደመጥ፣ ሲርበው የማይበላ፣ መበደልን እንጂ ካሳ ማግኘትን የማያውቅ ዛሬ የኢትዮጵያ ህዝብ ነው። ፍርድ ተጓደለ፣ ባላገር ተበደለ ቀርቶ ፍርድን ማጉደል፣ ዜጋን መበደል የወያኔ ፍርድ ቤቶች ወታደሮችና መሪዎች ተግባር ከሆነ ቆየ። ሰዎችን ያለበደላቸው በደል እየፈጹ መግደል፣ ደብዛ ማጥፋትና ማሰር እዚሁ ሂደት ተቀጥያ ነው። ዜጎች አንድ ባንድ በጸጥታና በዝግመት እየተመተሩ ሲጠፉና ሲታጎሩ ማየት አዲስ አይደለም። መንግስታዊ የመከላከያ የጸጥታና የዲፕሎማቲክ ተቋሞች በወያኔ ተወርሰው ህዝብን በጠላትነት የፈረጁትን እያቀለሉና ጥቃታችንን እያበዙ ነው። የወያኔ ወታደራዊ ኃይል ህዝቡን ማሰቃየቱንና ማንገላታቱ አንሶት ዛሬ ህዝቡንና ሀብታችንን በጦርነት እያወደመብን ነው። ጠላትነትን፣ ቂምንና ቁርሾን በገፍ እያመረተልንም ነው። የዚህ ቀደም የሶማሌን ተስፋፊነት ኢትዮጵያ መመከቷን ይቃወም የነበረው ወያኔ ዛሬ መንግስት የሌላት ሀገርን እየወረረ በንጹሃን ላይ በሚያደርሰው በደል የቂም ቁርሾ እየዘራልን ነው። ትናንት የውጭ ኃይሎችን ጭፍን ተልእኮ ለማስፈጸም በሌሎች ጎረቤት ሀገሮች ጉዳይ በመግባት አፍራሽ ሚናውን በኢትዮጵያ ኪሳራ እየተጫወተ የነበረው ወያኔ ዛሬ ከጎረቤት ሀገሮች ገዢዎች ጋር የኢትዮጵያን ህዝብ ለማፈን እየተመሳጠረ ነው። የኢትዮጵያ ዲፕሎማቲክ ጽህፈት ቤቶች ተሰዶ የወጣ ኢትዮጵያዊን ከማስተዳደር አልፈው የሌሎች የውጭ ኃይሎችን ጥቅም አገልጋይ ናቸው። ዝቅ ሲሉ ለወያኔና ወደ ትግራይ የሚገባ እርዳታና ብድር በኢትዮጵያ ስም በማስተባበር ሌላ ተግባር ከማስተባበር ውጪ ሌላ ተግባር የላቸው። የወያኔ በደል በጣም ብዙ የማያልቅና የሚቀጥል ነው። ይህ ግፍና በደል ግን መቆም አለበት፣ ማብቃት አለበት። አንዳንዴ ከመተናነቀን የኢትዮጵያዊነት ህልው ስሜት በተጨማሪ ዛሬ ጥቃት በጥቃትነቱ የሚያሳስበን ለአንድ እርምጃ የሚገፋፋን ሊሆን ይገባል። የኢትዮጵያዊነት ይዘቱ፣ የነጻነት ፍቅሩ፣ ያትንኩኝ ባይነት ባህሪው፣ የፍትህ ወድነቱ ነው። መቼም መቼ የምንወዳቸውና የምናከብራቸው ያለፉና ያሉ ሰዎች ትልቅነታቸው ከዚህ የመነጨ ነው። አድዋ ያለ ጣሊያኖች እብሪት ጥቃትና ድፍረት፣ ያለ ኢትዮጵያውያን መሪዎችና አልደፈርም አልጠቃም ባይነት የምትታሰብ አልነበረችም። እንደ አቡነ ጴጥሮስ ያሉ ሰማዕታት የሃይማኖት መሪዎች ታላቅነት የፋሽስቶችን ኢፍትሃዊነት ካለመቀበል የመነጨ ጀግንነት ነው። ትላንት ባፍላ ጊዜያቸው ለአንዲት ኢትዮጵያ ሲሉ በተለያዩ የጦር ሜዳዎች የቀሩ ጀግኖች የነጻነት ፍቅር ኢትዮጵያዊነትን በይዘት አመልካች ነው። የደርግ መኮንኖች ህዝባዊውን አብዮት ሲውጡትና ሲያዳፍኑት ህዝባዊ መንግስት እያለ ለህዝባዊ ዴሞክራሲያዊ ስርዓት ሲታገል የረገፈው ወጣት ትውልድ ምሉእ ኢትዮጵያዊነትን የተላበሰ ነበር። ዛሬም ዓመታት በላይ በትግል ላይ ያሉ ኢትዮጵያውያን በየስ የወደቁ ታጋዮች የወያኔ ሰለባ የሆኑ ዜጎች አንጠቀም፣ ነጻነታችንን አናስደፍርም፣ ኢፍትሃዊና ኢህዝባዊ የወያኔ አገዛዝን አንቀበልም የሚሉ ጥቂት ቢሆኑም አይበገሬ ጀግኖቻችን ናቸው። የኢትዮጵያዊነት ትግሉ ግን ለነሱ ብቻ የሚቀር የሚተውና የሚሰጥ አይደለም፣ የሁላችንም የጋራ ግዴታ ነው። ሀገራዊ ህልውና ሲሸርሸርና ለአደጋ ሲጋለጥ ዝም ብሎ መመልከት፣ መብት ክብርና ወግ በወያኔ ሲደፈርና ሲረክስ ከንፈር መምጠጥ፣ አንድነት እንዲጠፋ ማህበረሰብ በማህበረሰብ ላይ እንዲዘም ሲጠረጋ ለመቃወም ልማድ እየሆነ መጥቷል። ከዚህም በላይ የወያኔን ከፋፋይ ዘረኛና አጨራራሽ መንፈስ በማራገብ ብሔረሰብን ከብሔረሰብ ስለ ቋንቋ ልዩነቱ ለማፈራረቅና ለማራራቅ ቋንቋ ሌላ መሳሪያ ሌላ ኃይል እየሆነ ነው። በጠበበ ከማናንሼ ስሜታዊነት የወያኔን የመገንጠል አጀንዳ በማን ይብስበታል በሚል ጸረ ኢትዮጵያዊና ጎሰኛ ዓላማ እያጸደቅንለት ነው። መገነጣጠል መነጣጠል ለማንኛውም ኢትዮጵያዊ አይበጅም። ከዚህ በላይ ፈሪነታችንን አድርባይነታችንንና ደካማነታችንን በየምክንያቱ እየሸፋፈን ሀገራችንን እየበደልን ነው። ውድ ሕይወታቸውንና ግላዊ ኑሯቸውን መስዋዕት ያደረጉ ጓዶቻችንንና ታጋዮቻችንን እንሰድባለን፣ እናወግዛለን። በአጋጣሚ ያወቅነው ሀገራዊ ገበናቸውን አሳልፈን ለጠላት እንሰጣለን። ባጭሩ ዘምተን እናዘምትባቸዋለን። እራሳችንን ስለማናውቅ ይህን ስናደርግ አናፍርም። ዛሬ ላለመታገል፣ ዛሬ ላለመደራጀት፣ ይልቁንም ወቅቱ የጠየቀውን መራ መስዋዕትነት ላለመቀበል ትላንት ለአገር የረገፈውን ትውልድ የምንወርስ ብዙ ነን። የማያፍሩ ህሊና ቢሶችንም አፍርተናል። ኢትዮጵያዊነታችን በተቋም ደረጃ በአባይና በጣና ወይም በሌሎች ሀብቶቻችንና ታሪኮቻችን ስም ምግብ ቤትና መደብር ለመፈቻ የንግድ ምልክት ከመሆን በላይ አላለፈም። ፖስት ካርድና ፎቶግራፍ፣ መጽሐፍና ቪዲዮ ለባዕዳን እያሳየን ኢትዮጵያ እንዲህ ነች እንዲህ ነበረች ብለን ከመሰረት አላለፍንም። ዶሮ ወጥ ሰርቶ የአበሻ ልብስ ለብሶ በየዓመት ባሉና በየፌስቲቫሉ መገኘት ይህችን ኢትዮጵያችንን ካለችበት አዘቅት አጣጥም። እናውቃለን የምንለውም ያለፉ ጀግኖችን ስዕል በማንጠልጠል ያንዳንድ ስመገናና ፖለቲከኞችን ፎቶ በመለጠፍ ብሎም በተመረጡ የምዕራብ ከተሞች አደባባዮች ባንዲራ እያውለበለቡ ሰላማዊ ሰልፍ ወያኔን ንቅንቅ አናደርገው ከዚህ መብለጥ አለብን አንድ ሰሞን በአሜሪካ እንደታየው የጦር አውርዳባዜ የግፋ በለው ቁረጠው ሽለላም አውይነት ነው ደካማ ቀልብን እየጣካ ለሸለለ መሸለም የፈሪነታችን የደካማነታችን ለሌሎች መስዋዕትነት ለመኖር ያለንን ፍላጎት ገላጭ ነው በመረ ደረጃ ለማንኛውም ከባድ መስዋዕትነት ለሚጠይቅ ተግባር የተዘጋጀ ተመነፈስ ሙሉ ክብር የተላበሰ ሰብእና ማጣታችን ነው ችግራችን በቁጣችን መሞታችን እየታወቀ በመሞት ለመኖር የህልዳኝነት ለራሳችን ሰጥተን ለቀሪ ትውልድና ለታሪክ ክብር መቆም አቅቶናል በኢትዮጵያችን እንዲሁም በእኛ ላይ እየደረሰ ያለው ጥቃትና ግፍ ካልተሰማን ወይም ካላመመን እንደ ኤሌክትሪክ ስቲነዝረን ድረስ በዝምታ ማየት በሙትነት ራሳችንን ቆጥረን የምንወስደው አማራጭ ነው። እንደ ሰው እንደ ኢትዮጵያዊ ሆነን ግን ስናስበው ጥቃትንና ግፍን የምናስወግደው ብለንም ድል የምንመታው ስንሰባሰብና ስንደራጅ ነው። ስለሆነም የሚሻለው በደረጃት ካልተደረጀም ሁሉም እምት ሆነን እንቀራለን። ይሄስ ምን ማለት ነው? ድርጅታችን ይሆን? ብዙ ድርጅቶች የሉምን? አሉ፣ ሞልተዋል። ችግሩ ግን እንደ ብዛታቸው ውጤታማ አልሆኑልንም፣ እኛም ውጤታማ እንዲሆኑ አላደረግንም። ከአፍሶችና ካፍሲዎች ድርጅቶቹ ራሳቸውን ጠብቀው ውጤታማ እንዲሆኑ ለማድረግ የህዝቡ ከነሱ ጋር መቆም ተገቢ መስዋዕትነት ለመክፈል ዝግጁ መሆን አስፈላጊ ነው ወሳኝም ነው ድርጅትና መደራጀት ቀላል ተግባርና ያደባባይ ነብርነት አይደለም በመግለጫ እለትንና ወቅትን እየጠበቁ ገጽ ሙሉ በመጻፍ የሚገለጽ አይደለም ጉዳዩ ፈታኝነት ስብስብ ባጠቃላይ ግን አንድን ድርጅት ለማደራጀት የነጠረ ብሎም ከታሪክና ከተጨባጭ ሁኔታው ጋር ተዛመደ ዓላማ አስፈላጊ ነው የአካባቢውንና ወቅታዊ ችግሮችን ከዘላቂ ግቦች ጋር ሳጋጭ የሚመረበት ስትራቴጂ አስፈላጊ ነው በዋናነት ደግሞ ለአንድ ድርጅት እድገትና ጥንካሬ ይድጋ እንዲሁም ከህዝቡ መካከል ድርጅትን በመቀላቀል የሚሳተፉ ዜጎች መኖር አስፈላጊ ነው ነገር ግን አንድ ድርጅት ከላይ የተጠቀሱትን ባንድ ጊዜ ሳይሟላ ለተወሰነ ጊዜ ደግሞ ብዙዎችን ፈጽሞ ሊያጣ ይችላል በዚህ ወቅት ተስፋ የሚያደርግ ህልም ያለው መተክላዊ ለወቅታዊነት የማያደራድር ህልውናውን ካቅሙ በላይ ከሆነው ተጨባጭ ሁኔታ ጋር ሳላትም መጠበቅ የሚችል አመራር አስፈላጊ ይሆናል። ሁኔታዎች እስኪሟሉ ውዥንብሮች እስኪጠሩና የኃይል አስተላለፍ እንቅስቃሴ አመች እስኪሆን ድረስ በትንሽ አቅምና በውስን የሰው ኃይል ዓላማን እያራመዱ መቆየት ግድ ይሆናል ማለት ነው። ምንም እንኳን ኢትዮጵያውያን ጊዜ ሲከዳን ተጣጥረን ማቃናት ለታሪካችን አዲስ ማይሆንም ዛሬ ግን አንዱ ችግር መከዳታችንን ታውሰን ውዥንብሩን አጥተን አጥይነን አስበንና አስተላስለን መንቃትና እንተንም የመታገያ ስልቱን መያዝና ማጠናከር አለመቻላችን ነው። ለምን እንደራጃለን ስንል ጽፍጥና ትክክል መርሆች ሊኖሩን ይገባል። የመደራጀቱ አስፈላጊነት ባጭር ሲታይ ለምሳሌ በወያኔ እየተፈጸመ ያለው ሀገራዊ ውርደት የፖለቲካ ጭቆና በሀገር አንድነት የሚደረገው አፍራሽ ተራና በዜጎች ላይ መንግስት የሚፈጽመው እመቃና መከራ ለማስቀረት ለኢትዮጵያ ብሔረሰቦች ላይ እየደረሰ ያለውን የወያኔና የሌሎችም ኃይሎችን መርዘኛና መዘዘኛ የጎሳ ፖለቲካ ባሽር ለመቅጨት በኢትዮጵያ ባለፉት ስርዓቶች ሊደረግ የቻለው ነው። ለዛሬዎቹ ወያኔዎች አሳልፎ የሰጠንን የዲሞክራሲያዊ የስርዓተ ጾት ችግር መፍታት ሚዛናዊ ፍትሃዊና ህዝብ አቀፍ ያስተዳደር መዋቅር የኢኮኖሚ አቅም የትምህርት ድል ወዘተ የሚፈጠርብን ጀምር መሰረት መጣል። ብሔራዊ የፖለቲካ ርቅ በኃይል መካከል እንዲወርድና አጥፊ ለጥፋቱ ይቅርታ እንዲጠይቅ ተበዳይን ይቀጥል በማድረግ የወደፊቱ ተስፋ ሰጪ የፖለቲካ ሁኔታ በህዝባዊ አመኔታ እንዲመረጥ ማድረግ። ሰ ከዚህ ቀደም በመንግስት የተፈጠሩና የዳበሩ በማህበረሰብ አመለካከት ላይም አጠያቂ ስሜትን የፈጠሩ ልምዶችን፣ አመለካከቶችን፣ ግንኙነቶችንና ሌሎችን ማውገዝና ማስቀረት። ረ የሀገሪቱን የመከላከያ የጸጥታና የፖሊስ ኃይል ሞያዊ ብሔራዊ ታማኝነትን መሰረት አድርጎ የላይኞችን መተከራዊ ገንቢ መርሆች በሚያበለጽግበት በሚጠብቅበትና በሚንከባከብበት መልኩ ማዋቀር ወዘተረፈ። በሌላ በኩል ደግሞ ለረጅም ዕቅድ የመደራጀት አስፈላጊነቱ ጥልቅ በሆነ ተስፋና ህልም ላይ ሊመሰረት ይገባል። ይታየኛል ደግሞ እንደገና ኢትዮጵያ ፍራውራ ሆና የሚለው የዘፋኙ አባባል በከፍተኛ ደረጃ ይህን አይነት ግብ እንዲያንጸባርቅ የሚችል ነው። መዳዘዝ ያለባቸው መርሆችም በሚከተሉት ዙሪያ ሊሆኑ ይችላሉ። ሀ የኢትዮጵያን የዲሞክራሲያዊ ስርዓት የእኩልነት መጥፋት የስልጣን ወዳድነት ጋር የተቆራኘ አምባገነንና ሌሎች መሰል አጥፊ ድክመቶች ማስወገድ የምንችልበትን በፍትሃዊነት በሚዛናዊነትና በህዝብ አመኔታ የሚዋቀር መንግስትን ለዘረቄታ እንዲኖረው አድርጎ በመፍጠር ማስወገድ። ለገንቢ ታሪካዊ ባህላዊና መንፈሳዊ ቁሳዊ ነባር አመለካከቶችን ግንኙነቶችንና መስተጋብሮችን መጠበቅና ማዳበር። ሀ ኢትዮጵያን እንደ መንግስት በአውታርነት ያገለገሉ ነባራዊ ታሪካዊ ሀብቶችን፣ ልምዶችን፣ ዘዴዎችን ወዘተ ለይቶ በገንቢ መልኩ መጠቀም። መ አፍራሽም ሆነ ገንቢ በሆነ መልኩ ሀገሪቱ በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ያልተለያትና የማይለያት በመሆኑ የወንዞቿና የቀጠር አካባቢያዊ ጉዳዮችን በተመለከተ ተጠቃሚና ገንቢኛ እንዲኖራት የሚያደርግ ቀጣይ ስትራቴጂ ማፍጀት። ሰ በሀገሪቱ ስር የሰደዱትን ድህነት፣ በሽታና ድንቁርናን ለማስወገድ የሚያስችለን የኢኮኖሚ አቅም፣ የትምህርት ተቋምና ራስ አገዝ የቴክኖሎጂ ችሎታን መፍጠርና ማዳበር የሚጠቀሱ ናቸው። እንግዲህ በሀገራችን የድርጅትና የመደራጀት ነገር ሲነሳ አጥኝነትና እልከኝነት ብቻ ሳይሆኑ አርቆ አስተዋይነትና ኃላፊነትም አስፈላጊ ናቸው። ኢትዮጵያን ስንል ዛሬን ብቻ ሳይሆን መመልከት ያለብን አሁን የጎደለ ጥቅማችንን ጥቃት ብቻ ሳይሆን ፍላጎታችን የመጪውን ትውልድ መሰረታዊ የህልውና ጥያቄ እንደኛ ኃላፊነት አድርገን መውሰድም ነው። ታሪካዊ ግዴታን ማወቅ ግድ ነው። ዛሬ የምንከፍላቸው ፍዳዎች ትላንት የተተወልን እዳዎችም ናቸው። የፊውዳል ስርዓት የተወልን ጎታች መደባዊ በደል፣ አጼ ኃይለ ሥላሴ ያላስተካከሉት ችግር የወለደው አበሳ፣ ደርግ የፈጠረው ውድመትና ስግብግብነት ናቸው ለዛሬ ያለፈው የሰጡን። የምንደራጀውም ከነሱ ለመብለጥና ለመላቅ ወያኔና እነሱ የከፈተሩት የተጠየ የህዝብና የመንግስት ግንኙነት መሰረት ለመጣልና ለማሳደግ ነው። ወያኔን የምንጠላው የምናወግዘውና ብሎም የምንታገለው ያጤውንና የደርግን ስርዓት በመቆየት እነሱ የሚሻሉን አድርገን በማየታችን መስሎ መታየት የለበትም። ይህ የሚሆንና የሚታሰብ አይደለም። እነሱማ ያገዛዝ ሰንሰለቶች፣ የግብድሮች፣ የመፍጠሮችና የጭካኔ አውታሮች ናቸው። ወያኔ የመጨረሻ ደረጃና መግለጫቸው እንጂ አይደለም። አጼውና ደርግ ዜጎችን ገፉ፣ አዋረዱ፣ ሀብታችንንም በዘበዙ፣ አርቆቱ፣ ሀገራዊ ኩራታችንን ነጠቁንና ለራሳቸው ጭካኔና አገዛዝ ተጠቀሙበት። ኢትዮጵያዊነት የመጨቆኛ ኢትዮጵያዊነት ያገዛዝ ርዕዮት ሆነላቸው። ወያኔው ግን ኢትዮጵያዊነታችንንም መናድ ያዘ። በዚህም መኖርና መግዛት ሻል። ሁሉም ያንድ ጅምር የተለያዩ አጨራረሶች ናቸው። የግፍ ድሮች ከማን ጋር እንደራጅ? የጨረሻው ጥያቄ ይህ ነው። መልሱ ግን ኢትዮጵያውያን ለኢትዮጵያውያን ከኢትዮጵያውያን ጋር በኢትዮጵያዊነት እንደራጅ የሚል ነው። በዋና መንፈሱ ኢትዮጵያውያን ብዙ መልክ፣ ብዙ ባህል፣ መሟላት ያለባቸው ብዙ ጥቅምና ፍላጎቶች፣ አመለካከትና ወግ፣ ልማድና አሰራር ያለን ስለሆነ አንዱን ሳናሳንስ ሌላውን ሳናስበልጥ እንደረج ይልቁንም ቀድ በተደረዘሩት ይገረካን የተሻለ መመዘኛ ይያበጀን የተደረጁትን ይያገዝ ገብተንም እንሳተፍ የዓላማ ጥልቀት ያቋስተዋይነት እጥረት ከወደዳቸው እንደ ህዝብ አካልነታቸው አስተያየት በመስጠት በታወቀ ጊዜ እንዲታረሙ ግፊት እናድርግ እኛም ራሳችን ግፍን በዝምታ ለመቀበል በግድየለሽነት ለማየትና በሌሎች መስዋዕትነት ለማታለፍ የምንወድ በመሆናችን ተጸጽተን በተስፋና በወኔ በወኔ ተነሳስተን የተጠናከቁን ለማጠናከር የተዳከሙትን ለማበረታታት ቁርጠኝነቱን እንጨብጥ የኛ ደካማነት ነው በኢትዮጵያ ድርጅቶች እኛ እንጠናከር እኛ ስንታሰብ ይጠናከራሉ ይበረታሉ ወያኔ ሲሆንለት በቀጥታ ሳይሆንለት ደግሞ በማግለል ድርጅቶችን ያዳክማል እንደ መዓት ደቡብ ህብረት ኢዲዩና ሌሎችን በቀጥታ በማዋከብ ለማጥፋት ቅጥቀጣውን ገፍቶበታል በሌላ በኩል ኢዲያቅን እንደ ቅንጅት አፋን ትግራይ ትግሪኝ ኢትዮጵያ አፋር ኢትዮጵያዊ ዲሞክራቲክ አንድነትን መድህንን በኢትዮጵያ መንቀሳቀሻ በማሳጠር እውቅና በመከልከል ሲል ደግሞ በመስረግና ባሉባልታ እያጠቃ ነው ለምሳሌ አፋን ለማዳከም ከአሜሪካ በግል ስራ የሚኖሩን ትግሉን የከዱ የቀድሞ አባላቱን በስሙ ለማደራጀት ብዙ ሙከራ አድርጓል አንድ ወቅት በወያኔ ዌብፖይታ መጽሔት ድርጅት ሞተ ሲል ፈርቶ ነጋሪም ሆኖ ነበር ልጅ ባለፉት ዓመታት የደረሱ ችግሮች በዚህ የሚከተቱ አሉባቸው ወያኔ የነጻነት ስማታችንን ያውቃል ዝምታችን ደግሞ ያስደነግጠዋል ስለሆነም ጡንቻው ሳይዝልና ሳይገረጅፍ ሊያጠፋን ይቅበዘበዛል ይህ የነጻነት ስማት እንዳይረካ ድርጅቶችን ለማጥፋት ሲቅበዘበዝ የሚደንቅ አይሆንም ቁም ነገሩ ግን ዛሬ ወያኔ የቱን ያህል ቢያዋክብም በሀገር ቤት በይፋ የተደራጁ ወገኖች በለት የቀናው ይምሰል እንጂ ትግሉ ሂደቱን ቀጥሎ በሌላ መልኩ አቋርጦ የማይካድ እውነታ ሆኗል። ስለሆነም የአንድነትና የዴሞክራሲ ኃይሎች ትግል ማገዝ የታሪክም ኃላፊነት ጭምር ነውና የሁላችንንም ተሳትፎ ይሻል። በይፋም ሆነ በስውር የሚደረገው ፍናቄም የነገውን ፈንቃይ ትግል መሰረት እየጣለ ነው። የነጻነታችን ተስፋ የፍረኞች ምኞት የተገቢ ህልም በዚያ ሊረጋገጥና እውን ሊሆን የሚችል ነው። ስለሆነም እኛ እናርማቸው እናግዛል ምኞታችንን ታላቅ ህልማችንን ያባረት እናስጣቸው በኢትዮጵያዊነታችን ዓላማቸው ምንጭ የግባቸው በርነንና እኛው እንምራቸው እኛ እንርዳቸው ዛሬም ኢትዮጵያ ዳግም እንደገና ይታየኛል ያገር አውራ ሆና እንበል ለመደራጀት የተደራጁትን ለማገዝና ለማጠናከር ማረምና ለማስተካከል ቆርጠን እንነሳ ከዚህ የተሻለ አማራጭ ሌላ መንገድ ፍጹም የለምና
ጩኸቴን ብትሰሙኝ ይኸው ቤት አቤት እላለሁ በደል ደርሶብኝ እጮኻለሁ ችያለሁ ጩኸቴን ብትሰሙኝ ይኸው ቤት አቤት እላለሁ በደል ደርሶብኝ እጮኻለሁ ችያለሁ ሰዎች ብትሰሙኝ ጭንቀላ ዋራችሁ የበደለችኝ ይኸው ልንገራችሁ መልፋቴ መድከሜ ነበር እንዲስማማ ግን እሷ በጭራሽ ምንም አልተሰማት ጩኸቴ ብትሰሙኝ ይኸው አቤት አቤት እላለሁ በደል ደርሶብኝ እጮኻለሁ ችያለሁ ጩኸቴ ብትሰሙኝ ይኸው አቤት አቤት እላለሁ በደል ደርሶብኝ እጮኻለሁ ችያለሁ ስደክምላን ብትሰሙኝ